The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 11 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን። የክርስትና ምዕመናን እንኳን ለብርሃነ ጥምቀቱ በደህና አደረሳችሁ።
የጥምቀት ዘገባዎች አሉን። የኢትዮጵያን ሁኔታ አስመልክቶ ለአውሮፓ ፓርላማ የቀረበ የውሳኔ ሐሳብ ላይ የተዘጋጀ ዘገባ በአብይ ርዕስ ይቀርባል። አርዕስተ ዜናውን ቆንጅት ታሰማናለች።
የተባበሩት መንግስታት የጸጥታ ምክር ቤት ልዑካን የቡሩንዲ መንግስትና ተቃዋሚዎች መመለሻ የሌለው ቀውስ ከመነሳቱ በፊት ተጨባጭ ንግግር ማካሄድ እንዲጀምሩ የሚገፋፋ መልእክት ይዞ ዛሬ ወደ ሀገሪቱ አምርቷል የሚለው አንዱ ሲሆን፣ በሊቢያ በመንግስታቱ ድርጅት የተሸመገለ የብሔራዊ አንድነት መንግስት አቋቁመናል ይላል ገና እየተውተረተረ የሚገኘው ፕሬዝደንታዊ ሸንጎ። ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቡሩንዲ ውስጥ ለዘጠኝ ወራት ከዘለቀው የፖለቲካ ቀውስ ተከትሎ ስለሚደርሱ የከፉ የሰብአዊ መብት ረገጣዎች እየተሰሙ ያሉት ሪፖርቶች በጥልቅ ያሳሰቡት መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር ትናንት ማክሰኞ ባወጡት መግለጫ የቡሩንዲ መንግስት በቅርብ ጊዜያት ተፈጽመዋል የተባሉትን ወንጀሎች በነጻ አካል ምርመራ እንዲካሄድባቸው በአስቸኳይ ፈቃድ እንዲሰጥና ወንጀሉን የፈጸሙትንም በተጠያቂነት እንዲይዝ አሳስበዋል። የቡሩንዲ የጸጥታ ኃይሎች ዜጎችን አሰቃይተዋል፣ ካለ ፍርድ ሰው ይገላሉ፣ ሴቶችን በርብርብ ደፍረዋል፣ የጅምላ መቃብሮችም ተገኝተዋል የሚሉ በርካታ ሪፖርቶች እየወጡ ናቸው። በዚህም የተነሳ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ዛይድ ራአድ አል ሁሴን እነዚህ አሳሳቢ ሁኔታዎችና የቀውሱ ብሔረሰባዊ አድማስ እየሰፋ መምጣቱ እጅግ አስጊ ደረጃ ላይ እንዳለ የሚያመለክት ነው በማለት ባለፈው አርብ ማስጠንቀቃቸው ይታወሳል። የአሜሪካ የውጭ ጉዳይ ሚኒስቴሩ ቃል አቀባይ አክለው የቡሩንዲ መንግስት ተፈጽመዋል የተባሉትን ወንጀሎች የአፍሪካ ህብረት የሰብአዊ መብት ታዛቢዎች በአስቸኳይ ያለምንም እንቅፋት ገብተው እንዲመረምሩ ፈቃድ ይስጥ ሲሉ ጠይቀዋል። የአፍሪካ ህብረት ብጥብጡን ለማስቆም 5000 ወታደሮች እንላክላችሁ ብሎ ባለፈው ወር ቢጠይቅ የቡሩንዲ መንግስት እምቢኝ ማለቱና ያለ ፈቃዴ የገቡ እንደሆን ጥቃት ያገኛቸዋል ሲል ማስጠንቀቁ ይታወሳል።
ቡሩንዲ ውስጥ መንግስቱና ተቃዋሚዎች መመለሻ ወደማይኖረው ቀውስ ከመግባታቸው በፊት ተጨባጭ የሆነ ንግግር ማካሄድ እንዲጀምሩ የሚገፋፋ መልእክት የያዘ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ልዑካን ቡድን ዛሬ ወደ ቡጁምቡራ ተልኳል። ከቡድኑ ጋር በተባበሩት መንግስታት ድርጅት የአሜሪካ ድምፅ ቋሚ ሪፖርተር ማርጋሬት በሽር ተጉዛለች። በመጽሔት ዘገባለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊቢያ ውስጥ በተባበሩት መንግስታት ድርጅት የተሸመገለ የብሔራዊ አንድነት መንግስት መቋቋሙን ገና በመውተርተር ላይ የሚገኘው ፕሬዝደንታዊ ሸንጎ አስታወቀ። የተቋቋመው መንግስት የረጅም ጊዜው አምባገነን ሞማር ጋዳፊ ከተወገዱበት ጊዜ አንስቶ ሀገሪቱ ለበርካታ ዓመታት ስትታመስ የቆየችበትን ብጥብጥ ለማክተም የታለመ እንደሆነ ነው የተነገረው። የሀገሪቱ ተቀናቃኝ አስተዳደሮች 32 አባላት ያሉት ካቢኔ ለማቋቋም ተስማምተናል ብለዋል። ዳሩ ግን እቅዱ ከሁለቱም ወገኖች ያልደገፉት ዋና ዋና አባላት መኖራቸውን ጠቅሶ የአሜሪካ ድምጹ ቪክተር ቢቲ ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ያቀርባል።
የአውሮፓ ህብረት የውጭ ፖሊሲ ጉዳዮች ኃላፊ ፌደሪካ ሞጌሪኒ የትላንትናውን መግለጫ የፖለቲካ ልዩነቶችን ለማብቃት አስፈላጊ እርምጃ ሲሉ ጠርተውታል። መግለጫው በሽብርተኝነት ላይ ድል ለመቀዳጀት ለበርካታ የጸጥታ ችግሮች መፍትሄ ለማበጀትና ሀገሪቱ የገጠሟትን የሰብአዊና ምጣኔ ሀብታዊ ፈተናዎች ለመጋፈጥ የሚያስችል ነው ሲሉም አክለዋል። በሊቢያ የአንድነት መንግሥት መቋቋሙን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢም በደስታ ተቀብለውታል።
This is a significant step forward on the path towards Libya's peace and stability. We urge all Libyans to continue moving forward with the implementation of the Libyan
በሀገሪቱ ሰላምና መረጋጋት ለማምጣት ይህ እጅግ ጠቃሚ እርምጃ ነው። ሁሉም ወገን የተደረሰውን ስምምነት ተግባራዊ ለማድረግ እንዲሰራ ጥሪ እናቀርባለን። ምክር ቤቱም ተሰብስቦ የተደረሰውን የፖለቲካ ስምምነት በአስር ቀናት ውስጥ እንዲያጸድቅ እናበረታታለን።
ለዚህ በሊቢያ የብሔራዊ አንድነት መንግሥት መመስረት ጉዳይ ላይ ሕዝባዊ ድጋፍ እንዲሰጥ ጥሪዎች እየቀረቡ ያሉት ሀገሪቱ ውስጥ እስላማዊ መንግሥት ነኝ የሚለው ቡድን ሚሊሻዎች ቁጥር እያደገ በመጣበት ወቅት ነው። ጽፈት ቤቱን እዚህ በዋሽንግተን ዲሲ እንዳደረገው የመካከለኛው ምስራቅ ተቋም ተንታኝ ዙቤር ኢቅባል ገለጻ ከሆነ ግን የብሔራዊ አንድነት መንግሥት በሊቢያ ተቋቁሞ ተግባራዊ የመሆኑን እውነታ ይጠራጠራሉ። የተባለውን የአንድነት መንግሥት የሚደግፉት ከሁለቱም አስተዳደሮች የተውጣጡ ጥቂት ብሔረተኞች ናቸው ሲሉ የሚያስረዳሉ። የአንድነት መንግሥቱ እንደ አከራካሪው ጀነራል ሐሊፋ ሐፍታር ባሉ መሪዎች ካልተደገፈ ስኬታማ አይሆንም ባይ ናቸው። እንደ ኢራቅና ሶሪያ ሁሉም ጂሃዲስቶች በሊቢያ ፈጥነው ስር እየሰደዱ ናቸው ሲሉ ዙቤር ኢቅባል ያስረዳሉ።
በሰሜን ምዕራብ ፓኪስታን በሚገኝ ዩኒቨርሲቲ ዛሬ ረቡዕ አጥቂዎች ተኩስ ከፍተውና ቦምብ አፈንድተው ቢያንስ 21 ሰው መግደላቸው ተገለጸ። ብዙዎች መቁሰላቸውን የሀገሪቱ ባለሥልጣናትና የሆስፒታል ምንጮች ገልጸዋል። ባለሥልጣናቱ ሽብርተኞች ሲሉ የገለጿቸው አጥቂዎች ቻርሳዳ በምትባለው ከተማ የሚገኘው ባቻ ዩኒቨርሲቲን ወረው በተማሪዎችና መምህራን ላይ ተኩስ ከፍተዋል። የፓኪስታን ታሊባን ቃል አቀባይ በዩኒቨርሲቲው ላይ በተፈጸመው ጥቃት እጃችን የለበትም፣ ወታደራዊ ያልሆኑ ተቋማትን የጥቃት ኢላማ አናደርግም ሲል ለቪኦኤ በላከው መግለጫ ተናግሯል። ቀደም ሲል የከተማይቱ የታሊባን አዛዥ አራቱን አጥቂዎች ወደ ዩኒቨርሲቲ የላክናቸው እኛንን ብሎ ነበር።
በምን ምክንያት አንዱ ከሌላው የሚጋጭ መግለጫ ሁለቱ ወገኖች እንደሰጡ ግን ለጊዜው የታወቀ ነገር የለም። አፍጋኒስታኗ ዋና ከተማ ካቡል ውስጥ ደግሞ በሚገኘው የሩሲያ ኤምባሲ አጠገብ አጥፍቶ ጠፊ መኪና ላይ ባፈነዳው ቦምብ ቢያንስ አራት ሰዎች መግደሉ ተሰምቷል። ሶስቱ ሴቶች ናቸው ብለዋል የአፍጋኒስታን ባለስልጣናት። የአፍጋን የጤና ጥበቃ ሚኒስቴር ዲሬክተር ሞሐመድ ኢስማኤል ካዋሲ ለቪኦኤ በሰጡት ቃል በፍንዳታው ቢያንስ 28 ሌሎች ሰዎች ቆስለዋል ብለዋል። ከሀገር ውስጥ የዜና ማሰራጫዎች በተገኙ ዘገባዎች መሰረት አጥፍቶ ጠፊ ጥቃቱ ኢላማ ያደረገው አንድ የግል የቴሌቪዥን ጣቢያ የቅንብር ሰራተኞችን ይዞ ይጓዝ የነበረ መኪና ነው። ለጥቃቱ ወዲያውኑ ኃላፊነት የወሰደ ወገን የለም። ይሁን እንጂ ከአሁን ቀደም በተደጋጋሚ ለተመሳሳይ ጥቃቶች ኃላፊነት ሲወስድ የቆየው ታሊባን የተጠረጠረው የሞቱት ሰዎች በሙሉ የሀገሪቱ ዜጎች መሆናቸው ታውቋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ዛሬ ስዊዘርላንዷ ዙሪክ ከተማ ላይ ተገናኝተዋል። ሁለቱ ሚኒስትሮች ያደረጉት ውይይት ዋና ትኩረት በሶሪያ የወደፊት ዕጣ ፈንታ ላይ ያተኮረ ሲሆን በታቀደው የጊዜ ሰሌዳ መሠረት ንግግር የመከፈቱ ጉዳይ እልባት አለማግኘቱና የሀገሪቱ ሰብአዊ ቀውስ ጉዳይ መሆኑ ታውቋል። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ሩሲያ በሶሪያ ፕሬዚደንት አሳድ አገዛዝ ያላትን ተደማጭነት ተጠቅማ በችግር ላይ ላሉት ዜጎች በሙሉ በተለይ እንደ ሚዲያ ባሉት በሰራዊት ይቅርታ እንደ ማዳያ ባሉት በሰራዊት የተከበቡ ስፍራዎች ላሉት በአስቸኳይ የሰብአዊ ረድኤት እንዲገባ እንድታስፈቅድ ሚስተር ኬሪ ግፊት አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭም በአሁኑ ወቅት አጣዳፊው ጉዳይ በሶሪያው ጦርነት የተጠመዱ ሰላማዊ ሰዎች እርዳታ ማግኘት መሆኑን ሩሲያ እንደምትስማማበት ቃል አቀባዩ ጃን ኪርቢ አረጋግጠዋል። የዲፕሎማሲውን ዘርፍ በተመለከተ ደግሞ በተባበሩት መንግስታት ድርጅት ሸምጋይነት የፊታችን ሰኞ ሊጀመር ታቅዶ የነበረው የሶሪያ የሰላም ድርድር እክል የገጠመው መሆኑን ሁሉም የውጭ ጉዳይ ሚኒስትሮች ጠቁመዋል።
በመጨረሻም የምዕራባውያን ታጋቾችን አንገት በመቅላት የሚታወቀው ጂሃዲ ጆን በሚል ቅጽል ስም የሚጠራው አረመኔ ሽብርተኛ መሞቱን የእስልምና መንግስት ብሎ ራሱን የሚጠራው ቡድን እንዳመነ ታወቀ። ደ ሳይት የተባለው የስለላ መረጃ ክትትል ዌብሳይት እንዳለው ሽብርተኛው ቡድን በእንግሊዝኛ መጽሔቱ ላይ የዚህን የነፍሰ ገዳዩን መታሰቢያ አውጥቷል። ባለፈው ህዳር ወር የዩናይትድ ስቴትስ የመከላከያ ሚኒስቴር ጂሃዲ ጆን ሶሪያ ውስጥ በተካሄደ የድሮን ጥቃት መገደሉን በእርግጠኝነት ለመናገር የሚያበቃን ምክንያት አለ ብሎ እንደነበረ የሚዘነጋ አይደለም። እውነተኛ ስሙ ሞሐመድ ኤምዋዚ የሆነው ጂሃዲ ጆን የአረብ ዝርያ ያለው የእንግሊዝ ዜጋ ሲሆን ፊቱን በጥቁር ጭንብል ሸፍኖ ምዕራባውያንን እያወገዘ የታጋቾችን አንገት ሲቆርጥ በቪዲዮ ሲታይ ቆየው ነው። አሜሪካውያን ጋዜጠኞችንና እንግሊዛውያን የእርዳታ ሰራተኞችን ጨምሮ አርዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 11 2008 ዓመተ ምህረት ምሽት ፕሮግራም ነው።
በህይወት ዝባበት የእኛ ታቦት እንላባት ደግሞ እሰይ የኔ ሚካኤል አንተን ሳይ እሰይ አሁን ደረሰ ስለቴ ብዙ ነው ብቻ ትንታለን።
ድምጻቸው ማማሩ የጥምቀት አከባበር በአሜሪካ ኢትዮጵያውያን በአሜሪካ ዝግጅት ይኖረዋል።
የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ ዋሽንግተን ዲሲ ይገኛሉ።
ማህበረሰቡን የማፈናቀል እንቅስቃሴዎችን በሚመለከት በቀጥታ ያ ነገር እንዳይሆን የሚደረገው ትግል ውስጥ እየተሳተፍን ነው። ሁለንተናዊ ትግላችን በዚህ ዙሪያ በሁሉም አቅጣጫ የዚህ ትግል አካል እየሆነ ነው ማለት ነው።
ከቪኦኤ ጋር ያደረጉት ቃለ ምልልስ በዲሞክራሲ በተግባር ይቀርባል።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ ጥምቀትን እናስታውስ። ለዕለቱ አብይ ርዕስ እና ለምሽቱ የመጽሔት ዘገባ የያዝናቸው ርዕሶች የአውሮፓ ፓርላማ ኢትዮጵያ ውስጥ ባሉ ሁኔታዎች ላይ አቋም እንዲወስድና ውሳኔ እንዲያሳልፍ የፓርላማው አባል የሆኑ ሶሻሊስቶችና ዲሞክራቶች ጥምረት ቡድን ሐሳብ አቅርበዋል። የአውሮፓ ፓርላማ ሶሻሊስቶችና ዲሞክራቶች ጥምረት ኤስ ኤንድ ዲ ግሩፕ ተብሎም ይታወቃል። ትናንት ያቀረበው የውሳኔ ሐሳብ የኢትዮጵያን የፖለቲካ ሁኔታ የገመገመ፣ የተከናወኑ እንቅስቃሴዎችን ያጣቀሰና ግምት ውስጥ ያስገባ፣ የአውሮፓ ፓርላማ የሚወስዳቸው የአውሮፓ ኮሚሽንም ተፈጻሚ እንዲያደርጋቸው የሚጠይቃቸውን እርምጃዎች ያካተተ ነው። ዝርዝር ዘገባው እየተሰናዳ ነው፣ እንደደረሰን እናቀርብላችኋለን። በሌላ በኩል ደግሞ በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢዎቹ ነዋሪዎች አዲስ አበባንና የፊንፊኔ ዙሪያ ልዩ ዞን የማስተር ፕላን ወይም የከተማ ማስፋፊያ እቅድ አስመልክቶ ከ2 ወራት በላይ ያስቆጠረውና የተቀሰቀሰው የተቃውሞ እንቅስቃሴ ዛሬም በአንዳንድ አካባቢዎች መቀጠሉ እየተዘገበ ነው። ይህም እየተሰናዳ ነው፣ እንደደረሰን እናቀርብላችኋለን። አሁን ወደ ጥምቀት እናዘግማለን። እንኳን ለብርሃነ ጥምቀቱ አደረሳችሁ እያለን የተከበራችሁ አድማጮች፣ መስታወት አራጋው አንድ እንግዳ ይዛለች። ከባህር ዳር መርጌታ ብሩክ አስማር ይባላሉ። በአካባቢያቸው ስለ ጥምቀት አከባበር አጫውተዋታል።
ይመስለኛል በኢትዮጵያ ብቻ ነው ይሄ የብቸኛ አከባበር ነው። ትውፊቱ ከኦሪት የመጣ ነው። ታቦታትን ማውጣት ያ ወደ ክርስትና ተቀይሯል። ታቦት ሲወጣ ህዝቡ ዙሪያውን ከቦ በልልታ በጭብጫቦ በሆታ እንደየአካባቢው ስለሚያከብረው ይመስለኛል። መከተር ማለት በግዕዝ ቋንቋ ከበበ ማለት ነው። ከቦ ታቦታቱን ዙሪያ ከቦ በገጠሩ ወደ ባህር ወዳለበት ነው ታቦታቱ የሚሄዱ። በከተማ ደግሞ ባህር መሰል ነገር ሰው ሰራሽ ባህር ይፈጠራል። ያንን የሚከተር ከሃይማኖቱ የሚነገር እንትን አለው። ጌታችን ኢየሱስ ክርስቶስ በማየ ዮርዳኖስ በተጠመቀበት ጊዜ ዙሪያውን መብራት በርቶ ባህሩን ከቦት ነበር። ከዚያ የመነጨ ቃል ነው እና አሁን በገጠሩ አካባቢ መብራት ተበርቶ ከባህሩ ላይ የሆነ የሚንሳፈፍ ነገር ተደርጎ ዙሪያውን እንዲዞር በባህሩ ላይ ይደረጋል እና ከዚያ የመነጨ አባባል ነው ከተራ።
ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል በተለምዶ።
እሱ ደግሞ አሁንም በኢትዮጵያ በተለይ እኔ ጎጃሙን ባህል ነው የማውቀው። የጥምቀት ለታ ያለው ለብሶ ይወጣል፣ የሌለው ተውሶም ቢሆን የጥምቀት ያልሆነ ቀሚስ ይበጣጠስ ማለት የዚያን ለታ የሌለው ሰው ለሌላቸው በተለይ ለወጣቶችና ለሕፃናት መስጠት ግዴታ ነው። ጠይቀው አይከለከሉም። የጥምቀት ያልሆነ ለመቼ ሊሆን ይባላል። ከፍ ያሉት ደግሞ እዚያ ላይ በገጠሩ አካባቢ የመተጫጫም ወቅት ነው። ከዚህ ቀጥሎ የሰርግ በዓል ይከበራል። እብዳሙስ የሚባል አለ በጥር አካባቢ። ከዚህም በኋላ ያ የመተጫጫም እንትን ስለሆነ የጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ከዚህ የመነጨ ነው።
ይህ ባህል አሁንም አለ፣ የመተጫጨቱ ጉዳይ
አለ። አዎ፣ በገጠሩም በከተማውም አለ። ሌላም አባባል አለ ከዚህ ጋር ተያይዞ የጥምቀት ሁሉም ሴቶች አምረው ነው የሚወጡት። ወጣቶቹ እጃቸው ሂና የሚባል አለ በሰሜኑ አካባቢ። በዚህ ደግሞ ሌላ እጃቸውን ቀይ የሚያደርግ ባህላዊ መዋቢያ አለ። እግራቸውን እንሶስላ መሞቅ የሚባል ማለት ነው። እሱን አድርገው ተውበው አያይጠው ስለሚወጡ የጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው የዘንድሮ ጥምቀት የአምና ጥምቀት እኔን ወጋ፣ የዘንድሮ ጥምቀት ማንን ይወጋ የሚባል አባባል አለ በገጠሩ። ይህ ማለት የዚያን ዕለት መልከ ጥፉዋንና ቆንጆዋን የሚለይ የለም። ሁሉም አምረው ተውበው አጊጠው ነው የሚወጡትና በየአካባቢው እንደየአካባቢው ሁኔታ
ትዳር የመሰረቱም አሉ። በዚህ ቀን ተገናኝተው ማለት
ነው? አዎ፣ ይመሰርታሉ ሁሌም። እዚህ በዛሬው ቀን ሁሉም ወጣቶች ስለሚወጡ ሁሉም ሴቶች ከልጃገረዶች ከህጻናት ጀምሮ ሁሉም ስለሚወጡ በዚህ ዕለት ወጣቶቹ ወጥተው ይመለምላሉ። የልባቸው የከጀላትን ያጫሉ፣ ተጫጫሉ። የሰርግ ወር ነው። ከዚህ ቀጥሎ ደግሞ ሰርግ፣ በርካታ ሰርግ ይሰረጋል። ዘንድሮ ተጫጭቶም በአመቱም ሊሆን ይችላል። ግን የሰርግ ወቅት ይሄ የዳሙስ ይባላል። አብይ ጾም እስከሚገባ ድረስ ያለው ከዛሬ ጀምሮ የሰርግ ወቅት ነው። በገጠሩም በከተማውም ይሄ የተለመደ ነው።
ከሃይማኖታዊ ዝማሬና ጭፈራው በተለየ የአገረሰብ ሙዚቃ ጨዋታም አለ። ስለ እሱስ የሚሉት ነገር ምን አለ?
አዎ፣ እንግዲህ ይሄ በመንፈሳዊው አገልግሎት በኩል ይሄ ሆረ ኢየሱስ፣ ሀበ ዮርዳኖስ፣ ሀበ ዮሐንስ የሚሉትን በግዕዝም በአማርኛውም አሁን እየተቀየረ ይዜማል። ወጣቶቹ ደግሞ የራሳቸው የሆነ ጭፈራ አላቸው። ከሃይማኖቱ ውጭ የሆነ ባህላዊ የሆነ ማለት ነው። ያን ሃይማኖታዊ ትውፊቱን ጠብቆ የሚሄድ አለ። ሎሚ ውርወራ የሚባል አለ። ወጣት ወንዶች ወደ ሴቶች ሎሚ ወረውራሉ። ከፈለገችው ደግሞ ፍላጎቱ ካላት ያንን ሎሚ ታነሳዋለች ወይም ትተዋዋለች። ይሄ በእርግጥ በአሁኑ ወቅት በገጠሩ አካባቢም በከተማውም ቀዝቀዝ እያለ መጥቷል። ይሄ ትውፊት ጭፈራው የተለያየ ጭፈራ ነው ያለ፣ እንደየ አካባቢ ደግሞ ይለያያል። በአማራ ክልል አሁን ጎንደር አካባቢ የሚጨፈረው የተለየ ነው፣ ጎጃም አካባቢ የተለየ ነው፣ ባህር ዳር አካባቢ የተለየ ነው፣ በሌላው አካባቢም የተለየ ነው። በኢትዮጵያ በመላው አንድ አይነት አይደለም። እንግዲህ ለመላው የክርስትና እምነት ተከታይ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ነው የምል፣ በተለይ ለኢትዮጵያ ክርስቲያኖች።
እንኳን ለብርሃነ ጥምቀቱ አደረሳችሁ። በድጋሚ የተከበራችሁ አድማጮች፣ የጋቢና ፕሮግራም አዘጋጆች ሄኖክ ሰማእግዜርና መስታወት አራጋው ወደ ኢትዮጵያ የተለያዩ አካባቢዎች ደዋውለው ጥምቀት እንዴት ነው የሚከበረው ሲሉ ጠይቀዋል። እንስማ።
አካባቢ ያለውበት አካባቢ ቁጥር አካባቢ ነው እና የቅዱስ ያረድ ያው ከተመለስኩ በኋላ ቤቴ ነው የምናሳልፈው ማለት ነው። አዎ፣ እኔ አሁን ባለቤቴና ልጄ ነው እዛ ማሳልፈው።
ለአንተ ለየት የሚያደርገው የጥምቀት በዓልን ምኑ ነው?
ያው ጭፈራ ነው።
ጭፈራ
ልጅ እያለን ያስታውሳለሁ። ሸንኮራን እናስቆረጥ ነበር።
እሺ።
ሃርሞኒካ ነፋ ነበር። እሱ ነው ትዝ የሚለኝ በልጅነት።
መሀል ታጫወት ነበር? ዳንሱ ላይ ነበርክበት ማለት ነው?
አይ መመለሽ እኮ ልጅ እያለሁ ነው መመለከት ነበር በጣም።
ጥምቀት በባህላዊ በሀገራችን ራያ አካባቢ ነው የሚገኘው፣ ማጨው ራያ አካባቢ።
መቼም እርሶ በሚኖሩበት አካባቢ የክርስቲያኑና የሙስሊሙ አንድ ላይ በጋራ በዓልን በጋራ በማክበር ይታወቃል?
ያው አብረን ነው የምናከብረው። እነሱም የእኛም ያው በዓል ሲኖር አብረን ነው የምናከብረው እና እነሱም ከኛ ጋር ምንም እንትን የሚጠጣ እንትን የሚል ባይነኩም ጭፈራው ይሳተፉታል፣ በተለይ ወጣቱ ማለት ነው። እና ይሄ የሚለያየን ነገር የለም፣ አንድ ነው የሚቀበል። በተለይ በዚህ አካባቢ ምንም የትኛውን እስላም የትኛውን ክርስቲያን ምንም አትለየውም፣ አብሮ ነው የሚያከብረው።
እኔ አይመለከተኝም፣ እኔ ፕሮቴስታንት ነኝ። በኦርቶዶክስ ነው የሚከበረው። እኛ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበልን ሰዓት ጀምሮ በአብ በወልድ በመንፈስ ቅዱስ እንጠመቃለን፣ ልክ ራሳችን እድሜያችንን ስናውቅ እንጂ የጥምቀት በዓል ተብሎ እንደዚህ የሚከበር በዓል የለንም። ልክ ፋሲካን እንደምናከብር ገናን በዓል እንደምናከብር ለብቻ የራሱ የሆነ የጥምቀት ቀን ተብሎ ሴሌክትድ አይደለም። በቃ
የት አካባቢ ነው የምትኖሪው?
ዲላ። የኦርቶዶክስ እምነት ተከታዮች ጥምቀትን በማክበራቸው ደግሞ እኔ ደስተኛ ነኝ። ምክንያቱም ኢትዮጵያ እኛ አንድ ስለሆንን ኢትዮጵያውያን በመሆናችን እንኳን አደረሳቸው ለማለት እፈልጋለሁ።
የት ሰፈር ነው ተወልደሽ ያደግሽው?
እኔ እንኳን ወሎ ነው ደሴ።
የጥምቀት በዓል እንዴት ነው የሚከበረው የነበረው ደሴ?
በጣም ደስ ይል ነበር።
እንደው የምታስታውሸውን እስቲ።
በየ በዓልትኑ እንደያገሩ የራያም አለ አማራም አለ ትግሬም አለ በየበሬ ደስ ይል ነበረ።
ያው ታቦት ማውጣቱና ማስገባቱ እንዳለ ሆኖ
ማስገባቱ ጋር
ዜማዎቹን ታስታውሻለሽ? እንደው የጥምቀት ዜማ
አሁን እሰይ ስለቴ ሰመረ የሚለውን አስታውሰዋለሁ።
እሱ የሃይማኖት ዜማ ነው አይደለም? ወጣቶች ውስጥ እንደው የሚያዜሙትን ዜማ ታስታውሻለሽ?
ያ ብዙ እንትን አይደለም ከማየት ውጭ እንትን አለም ግን እንትን አትዛ አይለኝም። አሁን እሰይ ስለቴ ሰመረ እሰይ ስለቴ ሰመረ
በነገርሽ ላይ መስታወት ደሴ ሆጤ ሜዳ ሁለት የጥምቀት በዓል አክብር ያለው እና ያው ሰው ቅድም እንዳለችው ነው ደሴ ሁሉም ጋር መሀል ነች ያለችው። ወደ ኮምቦልቻ የምትወርጂ ከሆነ 30 ኪሎ ሜትር፣ ወደ ሀይቅ በምትወርጂ ጊዜ ቆላ ነው። ስለዚህ ቆላኛው አለ። ወደ ምዕራብ ከሄድሽ ደግሞ ቦረና፣ ወረኢሉ፣ ወረሂማኖ ደጋ አካባቢ ነው፣ መሀል ላይ ነው ደሴ ያለችው። ስለዚህ የቆላው የደጋውም ሰው ሆጤ ሜዳ ላይ ይሰባሰባል። ያው ደሴ የሚኖረውም ሰው እሱ ስለሆነ የቆላው ሰው ሚናበሎ ይላል፣ ያያ ይላል። የደጋው ሰው ደግሞ የኩታበርና የቦሩ ሜዳ ሰው፣ የአካባቢው ሰው ደግሞ ይሰበሰባል፣ ያሆ ይላል። የሃይማኖት ደግሞ መዝሙሮች አሉ፣ የሰንበት ተማሪዎች ዜማ ያዜማ አሉ፣ ቀሳውስት ደግሞ የሚሏቸው የዕለታዊ ዝክሮች አሉ። መቃና ዘገሊላ ጀምሮ ሁሉን የሚባሉ የምስጋና ዜማዎችን እና በጣም ደስ የሚል ነው። ደጋውም ቆላውም ሁሉም የሚገናኝበት ቦታ ነው ሆጤ ሜዳ።
ድንቅ ነው ዝግጅቱ ሁሉ።
ግሩም ዝግጅት ነው።
አዎ፣ በየአካባቢው የየራሱ ወዝ አለው። የጥምቀት በዓል አካባቢ የየራሱ
ለጥምቀት ያልሆነ ቀሚስ የሚለው
ያሁን የሚለውና
ቀሚሴን ለብሼ መምጣት ነበር።
የሎሚዋ ነገር ደግሞ አለች። ቅድም እንዳሉት የባህር ዳሩ
ወርውረሃል ብዬ አልጠይቅህም።
የወረወረ አይጠፋም በየቦታውና። ለማንኛውም እንኳን ለብርሃነ ጥምቀቱ አደረሳችሁ ክቡራትና ክቡራን። በዚሁ ላይ የተቀናበረው ዝግጅታችን ይቀጥላል።
ተከታዩ ዝግጅትም በዚሁ በጥምቀት በዓል ላይ ያተኮረ ነው። ኢትዮጵያውያን በአሜሪካ አዘጋጅና አቅራቢው አዲሱ አበበ ለጥቂት ደቂቃዎች የአየሩን ይረከበናል።
ሰላም የተከበራችሁ አድማጮቼ፣ እንደምን አመሻችሁ። ዛሬ ጥምቀት ነውና ለእምነቱ ተከታዮችና ለበዓሉ አክባሪዎች እንኳንም ለብርሃነ ጥምቀቱ አደረሳችሁ እላለሁ። ያደመጣችሁት በጥምቀት ሰሞን የተለመደ ባህላዊ ዜማ ነው። ሴቱ በእልልታ ወንዱ በሆታ ታቦታቱን አጀቡ ሲጓዙ የሚያሰሙት የአውደ ዓመት ዜማ። ለመሆኑ ጥምቀት ለአማንያኑ ምን ትርጉም አለው? ምን አይነት የጥምቀት ትዝታ አለው? ለተለያዩ የእምነት ተከታዮች ያቀረብኩት ጥያቄ ነው። ከሰዓት ያኳያ የአንድ ሁለቱን አስተያየት አሰማለሁ። ወይዘሮ እጅጋየሁ ደነቀ፣
ጥምቀት ብዙ ትዝታ አለው። የጥምቀቱን በዓል በጌታችን መንፈስ ነው የምናከብረው። መስቀሉን፣ ጸበሉን እንዴት አድርጎ እሱ የተጠመቀበትን ጸበል እኛ ያገኘ ነው ይመስለናል። ያ ሲረጩን እንደምታውቀው እዛ አድረን ቅዳሴው፣ ወረቡ፣ ምኑ ምኑ ያካለፈ በኋላ እንደገና ዘፈኑ፣ ጨዋታው፣ ሰውና ሰው የሚተዋወቅበት የማይተዋወቅ ሰው የሚተዋወቅበት ይገርምሃል። ባልና ሚስትም የሚገናኝበት ጊዜ ነበር። እዛን ጊዜ በእኛ ጊዜ ታስታውሰው እንደሆነ ጸሎቱ ከተደረገ በኋላ ማታ እዛ ከተደረሰ በኋላ ሁሉም በየድንኳኑ ያድራል። እዛ ያደረበት ድንኳን ላይ ሽቶ የሚረጨው ሽቶውን፣ እዛ የሚያድረው ጸሎቱ፣ ስለቱ የመሀል ሴት እንደምትወልድ ታውቅ ነበር። እንደዛ ነበረ። ጸበሉን ተረጭቶ ያንን የክንትን ያሉትን ጸበል ይተባበሱታል። ጸሎቱ የተደረገበትን መሀን ሴት ትወልዳለች። እኔ ማቃት የኛ ጓደኛ ታቃት ይሆናል የወለደች አቃል እና እንደዛ ተደርጎ እንደገና ታቦታቱ እዛው አድረው ከቅዳሴው ከንትኑ በኋላ ጃንሆይ ግርማዊ ቀዳማዊ ኃይለ ሥላሴ እዛው ተገኝተው ከጳጳሳቶቹ ጋራ ታቦቱን ሲያከብሩ መቼም የዛሬን አያርገው እና ታቦቱን አጅበን እየዘፈንን ሚካኤል እዛ ያድራል። ሌላው እንደገና በማግስቱ ወደ የቤቱ ከቅዳሴው ከንትኑ በኋላ ታቦቱን ታጅበን እየተዘፈነ እየተሸለለ እየተዘፈነ በያጥቢያው ታቦታቶቹ ሲሸኛኙ እንደገና እንዴት ቆመው ሁለቱ እጅ ተነሳስተው እንዴት እንደሚሸኛኙ በጣም ደስ በሚል ሁኔታ ነበረ ምናሳል። በህይወት ግባቦት የኛ የኛ ታቦት እንላበት በህይወት ግባቦት ደግሞ እሰይ 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 የኔ ሚካኤል አንተን ሳይ እሰይ 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 አሁን ደረሰ ስለቴ አሁን ደረሰ ስለቴ ብዙ ነው ብቻ እንታላለን።
ጥሩ ነው
ጥሩ ነበረ። እግዚአብሔር ይመስገን። ለዚህ ያደረሰን አምላክ ደግሞ ክብሩ ይስፋ። ከዛ ሚካኤል ያድራል። እንደገና ሚካኤልና ሩፋኤልን ይዘን በማግስቱ ከዛ ሚካኤል ከቤቱ ይገባል። ሩፋኤል ይሄድና ደጁ ላይ ድንኳን ተክሎ ደጁ ላይ ያድርና እሱ ደግሞ በ13 ቤቱ እንደገና ሩፋኤል ለማስበር ወደ ሩፋኤል እንሄዳለን። ሩፋኤል ወደ ቤቱ ይገባል። ጥምቀት ሙክት ነው ጥምቀት ብሎ የሚባለው ያው ታውቃለህ። ሙክቱ ምኑ ታርዶ ቤቱ ምኑ ምኑ ድምቅ ነው። ቀጤማው ተጎድጉዞ በየመንገዱ ላይ ነው ቀጤማው። 3-4 ቀን ነው ይኸውልህ ጥምቀት ራሱ በ10 ሰዓት ጥር 10 ቀን ታቦቱ በ9 ሰዓት ይወጣል። ከዛ በኋላ ጃልሜዳ ይሄዳል ያድራል። ሲወረብ ሲቀደስ እንትን ቅዳሴ ልክ ግርማዊ ቀዳማዊ ኃይለ ሥላሴ 10 ሰዓት ላይ ይደርሳሉ። ቅዳሴ 11:30 12 ሰዓት ይቆዋል። እና በጣም ደስ ይል ነበረ። ጥሩ ጊዜ የፍቅር የሰላም እግዚአብሔር በእውነት የሚለመነን ጊዜ። እኛ አሁን ከትምህርት ቤት ነው ሁላችንም አብረን አጅበን ነው ምን።
ወይዘሮ እጅጋየሁ ደነቀ እንኳን ለብርሃነ ጥምቀቱ አደረሰዎት። አመት ያደርስልን። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አቶ አዲሱ፣ በጣም አመሰግናለሁ።
አቶ ዘነበ አለማየሁ የጥምቀትን ባህል ጠንቅቀው የሚያውቁ ያለፉበትም ናቸው። እንኳን አደረሰው አቶ ዘነበ። በቅድሚያ
እንኳን ለብርሃነ ጥምቀቱ ለሁላችሁም በሰላም አደረሰን። እንደየአካባቢው ተፈጥሯዊ አቀማመጥ ባህረ ጥምቀቱ በአርሶ አደሩ አካባቢ ወንዝ ተጠልፎ ውሃ ተከትሮ፣ በከተሞች ውብና ማራኪ የታቦታቱ ማደሪያና ባህረ ጥምቀቱ አደባባይ ተዘጋጅቶ አድባራቱ ድንኳን አስተክለው ከከተራ ወይም ዋዜማ ጥር 10 ቀን ጀምሮ ታቦተ ሕጉ በእንቁ፣ በአልማዝ፣ በወርቅ፣ በብርና በሙካይ ስራዎች በተንቆጠቆጠ መጎናጸፊያ ደርበው የወርቅ የብር የነሐስና የሐር ጥላና ድባብ አሸብርቀው ካህናቱና ደብተራዎቹ ጥንግ ድርብ ለብሰው ካለፉት 50 ዓመታት ወዲህ ወጣቶች የሰንበት ትምህርት ቤት አባላት በተለያዩ በአልባሳት አጊጠው በዝማሬ በውዳሴ ያመሰግኑታል። ህዝቡ ከታቦታቱ ፊት የሀገሪቱን ብሔራዊ ሰንደቅ ዓላማ በክብር ታጅቦ ወንዶች፣ ሴቶች ነጫጭና የጸዳ የክት አልባሳታቸውን ለብሰው ለጥምቀት ያልሆነ ቀሚስ ይበጣጠስ በሚል ብሂል እጅግ በደመቀ በሆታ ይከበራል። ከጥምቀት እስከ አስተርእዮ ህዝባዊ፣ ሃይማኖታዊና ባህላዊ በዓላት ወጣቶች የሚተጫጩበት፣ አዛውንቶች ባህላዊና ሃይማኖታዊ ክንው ጥበባቸውን የሚገልጹበት፣ ጥንታዊ ጀግኖች አርበኞች ጋሻና ጦር ታጥቀው እምቢልታ፣ መለከት፣ ጥሩምባ እየተነፋ በቀረርቶ፣ በከበሮ፣ በማሲንቆ፣ በክራርና በበገና ታቦታቱን አጅበው ከዋዜማ አድረው እስከሚመለሱበት ቀን ድረስ የፈረስ ግልቢያ ሽምጥ ውጊያ የሚታይበት ነው። እናቶች እሰይ እሰይ ስለት የሰመረ አምና ይሄን ጊዜ ለአካባቢያቸው ታቦታት በማንሳት ነግሬው ነበረ። አለው አለው የብር ዋንጫ የገብርኤል የሚካኤል ወይም የራይል የማርያም መጠጫ እያሉ በልታና በዝማሬ ሲያዝሙ ወንዶቹ ገና ነው ገና የአገሬ ጎበዝ የአገሬ ጀግና ሀይጉማ ሀይጉማ ትመታ እንደሆነ አነጣጥረህ እንደ እጁ ምታ ለቀማኛ የለውም እጅ ለበቅሎ የለውም ልጅ እየተባለ ኦሮብኛ፣ ጉራግኛ፣ ትግርኛ፣ ወላይተኛና የየብሔረሰቡና የአካባቢ ባህላዊና አምልኮታዊ ስንኞች ይቋጠራሉ፣ ይዘፈናሉ። የምዕራባውያን ባህል ከመምጣቱ በፊት አብዛኛው ይሄ ነበር ትልቁ የህዝባችን መሰረቱ። ካህናቱ በቅዳሴ በውዳሴ ቆመው ሲያድሩ፣ ወጣቶቹ ደግሞ ባህላዊም የመንፈሳዊ መዝሙር እየተጋደ ሌሊቱን እዛ አድረን በሁለተኛው ቀን እንደውም የቅዱስ ሚካኤልን ደብር ባለበት አካባቢ 3 ቀን ቆይተው ነው የሚሄዱት እና ህዝቡ ምግቡን ያመጣል እና በእውነት የማይረሳ ትዝታ ወላጆቻችንም ቢሆን የምናሳልፈው በዚህ በተቀደሰ ስፍራ በመሆኑ ምክንያት ልጆቻችን ይበላሻሉ ይጠፋሉ የሚል ሁኔታም አልነበረም እና በሁለተኛው ቀን በሶስተኛው ቀን ነው ታቦታቱን አጅበን በግን ነው እና ይሄንን ብሔራዊ ቅርስ የሆነ የኢትዮጵያንን ባህላዊና ሃይማኖታዊ በዓል የኢትዮጵያ ህዝብ ጠብቆ ሊያቆየው ስለሚገባ የዚህ ፕሮግራም አድማጮችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለኢትዮጵያ ሰላም፣ ነጻነት፣ ፍትህና እኩልነት የሰፈነባት ሀገር እንድትሆን ከልቤ እመኛለሁ።
እንግዶችን በሙሉ አመሰግናለሁ። የቀሪዎቻችሁን አስተያየት ከጊዜ አኳያ ነውና ያላካተትኩት ይቅርታ። በተረፈ መልካም በዓል የአመት ሰዎች አድርገን ሰላም።
ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ለምሽቱ ወደ አሰናዳ ነው አብይ ርዕስ እንሻገራለን። የአውሮፓ ፓርላማ ኢትዮጵያ ውስጥ ባሉ ሁኔታዎች ላይ አቋም እንዲወስድና ውሳኔ እንዲያሳልፍ የፓርላማው አባል የሆኑ ሶሻሊስቶችና ዲሞክራቶች ጥምረት ቡድን ሀሳብ አቅርቧል። ሰሎሞን አባተ ዝርዝሩን ይዟል።
የአውሮፓ ፓርላማ ሶሻሊስቶችና ዲሞክራቶች ጥምረት ኤስኤንድዲ ግሩፕ ተብሎም ይታወቃል። ትናንት ያቀረበው የውሳኔ ሐሳብ የኢትዮጵያን የፖለቲካ ሁኔታ የገመገመ፣ የተከናወኑ እንቅስቃሴዎችን ያጣቀሰና ግምት ውስጥ ያስገባ፣ የአውሮፓ ፓርላማ እንዲወስዳቸው የአውሮፓ ኮሚሽንም ተፈጻሚ እንዲያደርጋቸው የሚጠይቃቸውን እርምጃዎች ያካተተ ነው። በኢትዮጵያ ሁኔታ ላይ ቀድሞ የተወሰዱ እርምጃዎችን ታህሳስ 13 2008 ዓ ም የአውሮፓ የውጭ ጉዳዮች የተግባር አገልግሎት ወይም ኢኢኤኤስ ይባላል በምህጻር፣ ሰሞኑን ኢትዮጵያ ውስጥ እየታዩ ያሉ ግጭቶችን፣ እንዲሁም የኢትዮጵያ ኮሚሽን የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪና የኮሚሽኑ ምክትል ፕሬዚደንት ፌዴሪካ ሞሄሪኒና የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም በጋራ የሰጡትን መግለጫና እንዲሁም ባለፈው ሳምንት ጥር 14 2008 ዓ ም ሁለቱ ባለሥልጣናት ባደረጉት ስብሰባ ላይ የወጣውን የፕሬስ መግለጫ ኢትዮጵያ ግንቦት 16 2007 ዓ ም ባካሄደችው ምርጫ ላይ የአውሮፓ የውጭ ጉዳዮች የተግባር አገልግሎቱ ያወጣውን መግለጫ፣ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ሐምሌ 3 2007 ዓ ም ያወጣውን የፕሬስ መግለጫ፣ የኮሚሽኑ ቢሮ በዚያው ዕለት የሰጠውን ጋዜጣዊ መግለጫ፣ ዓለም አቀፉን የሰብአዊ መብቶች ድንጋጌ፣ የአፍሪካ ኅብረትን የሰብአዊና የሕዝቦች መብቶችን ቻርተር፣ የተባበሩት መንግሥታቱን የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነት ግምት ውስጥ ማስገባቱን መግለጫው አመልክቷል። ይኸው የአውሮፓ ፓርላማ የሶሻሊስቶችና የዲሞክራቶች ቡድን የውሳኔ ሐሳብ ይቀጥልና ባለፉት ሁለት ወራት ውስጥ በኢትዮጵያ ግዙፉ የሆነው የኦሮሚያ ክልል ከዋና ከተማይቱ አዲስ አበባ መስፋትና የገበሬዎችን ከእርሻዎቻቸው የመፈናቀል ስጋት ተከትሎ በተከታታይ ተቃውሞዎች መመታቱን አመልክቷል። የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመው 140 ተቃዋሚ ሰልፈኞችን መግደላቸውንና በ1997 ዓ.ም ከተካሄደው ምርጫ በኋላ የተፈጸመ ግዙፉ ግድያ መሆኑን ጠቁመዋል። ባለፈው ጥር 15 2008 ዓ.ም መንግስቱ ግዙፉን የልማት እቅድ ለመሰረዝ መወሰኑን ማስታወቁን፣ እቅዱ ተግባራዊ ከተደረገ የዋና ከተማይቱን ወሰኖች አሁን ካላት በ20 እጥፍ እንደሚያሰፋውና አሁንም የአዲስ አበባ መስፋፋት በሚሊዮኖች የሚቆጠሩ ገበሬዎችን ማፈናቀሉን የውሳኔ ሐሳቡ ሰነድ ይናገራል። ተያይዞም ኦሮሚያ ውስጥ የተነሳውን ተቃውሞ ለማፈን በሚካሄድ እርምጃ በኦሮሞች ላይ የተለየ ማግለልና የሰብአዊ መብቶች ረገጣ እንደሚካሄድ አመልክቷል። የመንግስቱ ባለስልጣናት ቁጥራቸው የበዛ ሰላማዊ ሰልፈኞችን፣ ጋዜጠኞችንና የተቃዋሚ ፓርቲዎች መሪዎችን መደዳውን ማሰራቸውን፣ መንግስቱ በአብዛኛው ሰላማዊ የነበረውን ተቃውሞ የሽብር ፈጠራ ሲል መጥራቱን መግለጫው አመልክቷል። መግለጫው አቶ በቀለ ገርባና ሌሎችም የኦሮሞ ፌዴራላዊ ኮንግረስ መሪዎች መታሰራቸውን አስታውሷል። እንዲሁም የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው፣ የኢንተርኔት ጸሐፊው ዮናታን ቴሬሳና የኢትዮጵያ ራዲዮና ቴሌቪዥን ኮርፖሬሽን ባልደረባው ፍቃዱ ምርካና መታሰራቸውንም ተናግሯል። ይኸው የአውሮፓ ፓርላማ ኤስ ኤንድ ዲ ቡድን የውሳኔ ሐሳቡን አስታውሷል። ኢትዮጵያ ከአውሮፓ ህብረት በየዓመቱ 3 ቢሊዮን ዶላር የሚጠጋ እርዳታ እንደምታገኝና ይህም ማንም ሌላ የአፍሪካ ሀገር ከአውሮፓ ህብረት ከሚያገኘው የበለጠ እንደሆነ ይጠቁማል። የውሳኔ ሐሳቡ ሌሎችም ወደፊት በዝርዝር የምንመለስባቸውን ጉዳዮች ግምት ውስጥ አስገብቷል። እነዚህን ከእንግሊዝኛው የፊደል ገበታ ከኤ እስከ ቲ የዘረዘራቸውን ጉዳዮች መሰረት በማድረግም የአውሮፓ ፓርላማ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዷቸው ናቸው ያላቸውን ከመጠን ያለፈ የኃይል ጥቃቶች፣ የዘፈቀደና ህገወጥ እስራቶችን፣ የስቃይ አያያዞችና የነጻነት መረገጥን፣ የፕሬስ ነጻነት መታፈንን፣ በኢትዮጵያ የአጥፍቶ ተጠያቂነትን ሁኔታ ይቅርታ፣ በኢትዮጵያ አጥፍቶ ያለመጠየቅን ሁኔታ የአውሮፓ ፓርላማ በጥብቅ እንዲያወግዝ ይጠይቃል። የኃይል እርምጃ፣ የሰብአዊ መብቶች ረገጣዎች፣ የፖለቲካ ማዋከብና ማሳደድ በአስቸኳይ እንዲቆም ይጠይቃል። የውሳኔ ሐሳቡ መብቶቻቸውን በሰላማዊ መንገድ በመግለጻቸው ምክንያት የታሰሩ የተባሉት ሁሉ በአስቸኳይ እንዲለቀቁ ይጠይቃል። በተፈጸሙት ግድያዎችና የሰብአዊ መብቶች ጥሰቶች ላይ ተአማኒነት ያላቸው ግልጽና ወገንተኛነት የሌለው ምርመራ እንዲካሄድ ይጠይቃል። መንግስቱ የአዲስ አበባን ማስተር ፕላን ሙሉ በሙሉ ለማቆም መወሰኑን መግለጫው ያሞግስና ሁሉም ወገኖች የሚሳተፉበት ውይይት በአስቸኳይ እንዲከፈት ጥሪ ያቀርባል። ኢትዮጵያ የሰብአዊ መብቶች ዓለም አቀፍ ድንጋጌዎችንና ስምምነቶችን የአፍሪቃ ህብረትንም የሰብአዊና የህዝቦች መብቶች ቻርተር እንድታከብር ይጠይቃል። የተባበሩት መንግስታት ድርጅትን የሰብአዊ መብቶች፣ የመደራጀት በሰላም የመሰብሰብ መብቶች ልዩ ራፖርተርን ኢትዮጵያ እንድትጋብዝና በሁኔታው ላይ ዘገባ እንዲያቀርብ እንድትፈቅድ ጠይቋል። ይኸው ባለ 15 ነጥብ የአውሮፓ ፓርላማ ሶሻሊስቶችና ዲሞክራቶች ቡድን ለፓርላማው ያቀረበው የውሳኔ ሐሳብ ቀደም ሲልም ተይዘው በእስር ላይ የሚገኙት እስክንድር ነጋ፣ ውብሸት ታየና ሌሎችም እስረኞች እንዲለቀቁ ጠይቋል። ይህንን የውሳኔ ሐሳብ አስመልክቶ ከአዘጋጆቹ ጋር ቃለ መጠይቆችን ለማድረግ ዝግጅት ላይ ነን ያለነው፣ ጥረት እያደረግን ነው። ሙሉውን ዘገባ በሌላ ዝግጅት ደግሞ ይዘንላችሁ እንመለሳለን።
ወደ ቀጣዩ ዘገባ ስናልፍ በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢዎቹ ነዋሪዎች የአዲስ አበባንና የፊንፊኔ ዙሪያ ዞኖች የማስተር ፕላን እቅድ አስመልክቶ ከሁለት ወራት በላይ ያስቆጠረው የተቀሰቀሰው የተቃውሞ እንቅስቃሴ ዛሬም በአንዳንድ አካባቢዎች መቀጠሉ እየተዘገበ ነው። በምዕራብ ሐረርጌዋ የሚኤሶ ከተማ ተሰማርቷል ያሉት የፖሊስ ኃይል ችግር ተጨማሪ በደል እየፈጸመብን ነው ሲሉ አንዳንድ የአካባቢው ነዋሪዎች እየከሰሱ ናቸው። የወረዳው ባለስልጣናት ግን ግጭቱ ከአጎራባች የሶማሌ ክልል አንዳንድ ነዋሪዎች ጋር የተፈጠረ የድንበር ጉዳይ ሲሆን ወደዚያ የተሰማራው የመከላከያ ሰራዊትም ግጭቱን ለማርገብ ነው በማለት ያስተባብላሉ። የኦሮምኛ ክፍል ባልደረባችን ነሞ ዳንዲ ሁለቱን ወገኖች አነጋግሮ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርቧል።
አዲስ አበባን ጨምሮ 36 ከተሞችን በልማት ያቀናጃል በሚል የኢትዮጵያ መንግስት ያወጣውን የከተሞች ማስፋፊያ እቅድ መሰረዙን ባለፈው ሳምንት ይፋ ቢያደርግም የተቃውሞ ሰልፎቹ ግን ጨርሶ ያበቁ አይመስልም። ከአንድ ሳምንት በላይ ሆኖታል በሚባለው የምዕራብ ሐረርጌዋ የሚኤሶ ከተማ ተቃውሞ ሰልፍ ትናንት ቀኑን ጋብ ቢልም በዘገባችን እንደተጠቆመው ማምሻው ላይና በዛሬው ዕለትም መቀጠሉን ለአሜሪካ ድምፅ የኦሮምኛ ክፍላችን አስተያየታቸውን የሰጡ አንድ የከተማይቱ ነዋሪ አስታውቀዋል። ስማቸውን ከመግለጥ የተቆጠቡት የከተማይቱ ነዋሪ ለተቃውሞ መቀጠል ምክንያት ሆናል ያሉትን ለማስረዳት የራሳቸውን ሌሎች ጥያቄዎች በማንሳት ነው የመለሱት።
ልዩ ፖሊሲ ከናን ቃመሶ ባሌሬሳን እመተን እንዳጅሩኩን
ልዩ ፖሊስ የሚባለው ኃይል ከሶማሌ ክልል ድንበር አቅራቢያ በሚኖሩ የህብረተሰባችን አባላት ላይ ጥቃት የሚፈጽመው ለምንድን ነው? ተማሪዎች ለምን ለጥቃትና ለዱብዳ ተጋለጡ? ጥፋታቸው ምንድን ነው እያልን ነው እየጠየቅን ያለ ነው። የሚያሳዝነው ህዝቡን አያዳምጡትም። ተከሰተ የተባለውንም ግጭት መንግስት መፍትሄ በመሻት ፋንታ ለምን ዝም ብሎ ማየት መረጠ? አካባቢውን ለቆ እንዲወጣ እንፈልጋለን።
በከተማይቱ ተካሄደ ስለተባለው የተቃውሞ እንቅስቃሴና በአዋሳኙ የሶማሌ ክልል ነዋሪዎች መካከል ተቀሰቀሱ ስለሚባሉት ግጭቶች የተናገሩት የአካባቢው ባለስልጣናት ግን ቀደም ብሎ እንደተገለጸው በአካባቢው ተሰማርተዋል የሚባለውን የመንግስት ኃይል አስመልክቶ የቀረበውን ውንጀላ ያስተባብላሉ። አቶ መሐመድ ጀማል የሚኤሶ ወረዳ ምክትል ሊቀመንበር ናቸው።
ወልቲ ቡኒቲ ከዱመመ ኡመቶተ ኦርሲሴ ቡላ ለማን ጁረቲ ረኮ ኡመመ ከናኒሞ ቃሚ ፌዴራላቲ ስቴ ቃሚ ሲሰብያ
ግጭቱ የተፈጠረው በአርብቶ አደሮች መካከል ነው። በዚያ ወቅት የፌዴራል ፖሊስ ኃይልም ሆነ የመከላከያ ሰራዊት አባላት አልነበሩም። ግጭቱ ካቆመ በኋላ ነው የደረሱት። የኦሮሞና የሶማሌ ህዝብ ክልል ህዝብ ትናንትም በሰላም አብሮ የኖረ ህዝብ ነው። ወደፊትም ይህንኑ ሰላሙን የሚሻ ህዝብ ነው። የመንግስት ጠንካራ አቋም ሰላሙ እንዲቀጥል ነው። ግጭት የማስነሳት ፍላጎት የለውም። ውንጀላውም የሐሰት ነው።
ይህ በእንዲህ እንዳለ በዛሬው ዕለት የጥምቀት በዓል በሚከበርበት በጉደር የተቃውሞ ሰልፍ በማካሄድ ላይ የነበሩ ወጣቶች ላይ የመንግስት ኃይሎች ድብደባ የፈጸሙባቸው መሆኑን አንዳንድ የአካባቢው ነዋሪዎች ተናግረዋል። የከተማይቱን ባለስልጣናት ለማግኘት ያደረገው ጥረት ያለመሳካቱን ዘገባዎቹን ያጠናቀረው የኦሮምኛ ክፍል ባልደረባችን ነሞ ዳንዲ ጨምሮ ገልጧል።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ቡሩንዲ ላይ ያተኮረ ነው። ቡሩንዲ ውስጥ መንግስቱና ተቃዋሚዎች መመለሻ ወደማይኖረው ቀውስ ከመግባታቸው በፊት ተጨባጭ የሆነ ንግግር ማካሄድ እንዲጀምሩ የሚገፋፋ መልእክት የያዘ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ልዑካን ቡድን ዛሬ ወደ ቡጁምቡራ ተጉዟል። ከቡድኑ ጋር የተጓዘችው በተባበሩት መንግስታት ድርጅት የአሜሪካ ድምፅ ቋሚ ዘጋቢ ማርገሬት በሽር የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የጸጥታው ምክር ቤት መልእክተኞች ቡሩንዲን ሲጎበኙ ለሁለተኛ ጊዜ ነው። ይህም ድርጅቱ ቡሩንዲ ውስጥ የሚካሄደው ደም መፋሰስ እንዳይባባስ ያለውን ስጋት ያመለክታል። ከምርጫ ጋር በተያያዘው ግጭት ካለፈው ሚያዝያ ወር አንስቶ ቢያንስ 439 ሰዎች ተገድለዋል። ከ230,000 በላይ የሚሆኑ ሰዎች ደግሞ ከሀገሪቱ ለመውጣት ተገደዋል። የሰብአዊ መብት ረገጣው እየተባባሰ ሄዷል። የሀገሪቱ ኢኮኖሚም እየተደረመሰ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የፈረንሳይና የአንጎላ አቻዎቻቸው ያሉበትን ተልእኮ እየመሩ ነው። ቡሩንዲ መስቀለኛ መንገድ ላይ ትገኛለች ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
They cannot let it become business as usual, that you wake up in the morning and there's a corpse on the street as you try to get to work. And that is what is starting to happen in Burundi.
የተለመደ ተግባር ተደርጎ መታየት የለበትም። ሰው ወደ ስራው ሊሄድ ሲነሳ በየመንገዱ የወደቀ አስከሬን ማየት የዘወትር ነገር መሆን የለበትም። ቡሩንዲ ውስጥ በአሁኑ ጊዜ ግን እንደዛ መሆን ነው የጀመረው።
የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት መወዳደራቸው የሀገሪቱን ህገ መንግስት ይጥሳል በሚል የተቀሰቀሰው ግጭት በቱትሲዎችና በሁቶች መካከል ወደሚካሄድ እርስ በርስ ጦርነት ሊያመራ ይችላል የሚል ስጋት አለ። እንደ አውሮፓ አቆጣጠር ከ1993 እስከ 2005 ዓ ም በነበረው ጊዜ ውስጥ ብሩንዲ በሁቶችና በቱትሲዎች መካከል በተካሄደ እርስ በርስ ጦርነት ተዘፍቃ እንደነበር የሚታወቅ ነው። በተባበሩት መንግስታት ድርጅት የአንጎላ አምባሳደር እስማኤል ጋስፓር ማርቲንስ የጸጥታው ምክር ቤት ልዑካን ወደ ብሩንዲ የሚጓዙት በሀገሪቱ መንግስትና በተቃዋሚዎች መካከል የሚካሄደው ውይይት አስቸኳይነትን በሚመለከት የማያወላዳ መልእክት ይዞ እንደሆነ አስገንዝበዋል።
That we want Burundians to engage seriously in a dialogue.
ቡሩንዲያውያን ሀገሪቱን ካለችበት ሁኔታ የሚያወጣ ንግግር እንዲያካሄዱ እንደምንፈልግ የሚያስረዳ ነው መልእክቱ። ያለው መንገድ ይህ ብቻ ሆኖ ነው የሚታየን።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት መልእክተኞች ቡሩንዲ ሲገቡ የተባበሩት መንግስታት ድርጅት በሀገሪቱ ሊኖረው ስለሚችለው ፖለቲካዊ ህልውናና ግጭት እንዳይነሳ ለመከላከል የአፍሪካ ህብረት ለመላክ ስላሰበው 5000 ወታደሮች ጉዳይም ይነጋገራሉ። ፕሬዚደንት ንኩሩንዚዛ እስካሁን ባለው ጊዜ የአፍሪካ ህብረት ወታደሮች የመላኩን አማራጭ አጥብቀው ተቃውመዋል።
ክቡራትና ክቡራን አድማጮቻችን ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አውዳመትም እንደቀጠለ ነው። ታቦት ዛሬም ውጭ አድሯል። እንግዲህ በውጭም በጥምቀተ ባህርም ላላችሁ፣ በየቤቱም ጥምቀቱን እያከበራችሁ ላላችሁ ሙዚቃን ጋብዛችሁ እንሆ የትዕግሥት አፈወርቅን አውዳመት ነው የምናሰማችሁ። ክቡራትና ክቡራን አድማጮቻችን ሌላም አለን ሙዚቃን ጋብዛችኋለን። እስከ ዝግጅታችን ፍጻሜ ድረስ አንዳንድ አጫጭር መረጃዎችን እናቀርብላችሁ። በነገራችን ላይ ቀደም ሲል ከግንቦት ሰባት አርበኞች ንቅናቄ ሊቀመንበር ከዶክተር ብርሃኑ ነጋ ጋር የተደረገው ቃለ ምልልስ በዲሞክራሲ በተግባር ፕሮግራም ላይ እንደሚቀርብ ገልጸንላችሁ ነበረ። ባጋጠመን የሰዓት ጥበት ምክንያት ለዛሬ አይቀርብም። በሌላ ዝግጅት ይዘንላችሁ እንመለሳለን ፕሮግራሙን። የዛሬን ምንዛሪ ልንገራችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ23 ሳንቲም ተመንዝሯል። የመሸጫ ዋጋ 21 ብር ከ23 ሳንቲም፣ የመግዣ ዋጋ 21 ብር ከ33 ሳንቲም ነው። አንድ ዩሮ 23 ብር ከ16 ሳንቲም፣ አንድ እንግሊዝ ፓውንድ 30 ብር ከ09 ሳንቲም ተመንዝሯል። ዛሬ ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ባገኘነው መረጃ መሰረት ነገ ሐሙስ ጥር 12 2008 ዓ.ም አዲስ አበባ ፀሐያማ ትሆናለች። ፏ ያለች ፀሐይ ነች ያየችውና ታቦት ሸኝቻችሁ የምትመለሱ ለጭፈራችሁም ለመንገዳችሁም ለታቦቱም ቀና እንደሚሆን ነው የሚታየው። ከፍተኛ ሙቀቱ የአዲስ አበባ 23፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። አንድ ሙዚቃ እንጨምርላችሁ። ሌላ አውደ ዓመት ክቡራትና ክቡራን አድማጮች ለዛሬ ሰዓታችን በዚሁ ይጠናቀቃል።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ቆንጂት ታዬና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ከዚህ ሙዚቃ ጋር
ደህና ደሩ።
I'm the one who's got the power.